ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ እንደምናመሻችሁ አድማጮቻችን፣ እንዲሁም ተመልካቾቻችን። ሀብታሙ ስዩም ሳስተናግዳችሁ አመሻለሁ። ኤልያስ አስማረ ደግሞ የድምፅና ምስል ቅንብሩን ሲከውን አብሮን ይቆያል። ዛሬ ምሽት ዘለግ ያለ ጊዜ የሚወስደው ውይይት ነው። የውይይቱን ርዕስና በውይይታችን ላይ የሚሳተፉ እንግዶችን መለስ ብዬ አስተዋውቃችኋለሁ። ህጻናትና ታዳጊ ወጣቶችን በለጋ ዕድሜያቸው ከንባብ ባህል ጋር ማስተዋወቅ ለማህበረሰብ የሚተርፍ ጠቀሜታ እንዳለው የተለያዩ ጥናቶች ያሳያሉ። የተረዱ ሀገራት በህጻናት መጽሐፍት ህትመትና ስርጭት ላይ ቀላል የማይባል ርብርብ እያደረጉ ይገኛሉ። ለመሆኑ ኢትዮጵያ ውስጥ ያለው የህጻናት መጽሐፍ አቅርቦት ምን ይመስላል? ህጻናትን ከንባብ ባህል ጋር ለማስተዋወቅስ ምን መደረግ አለበት? በእኒና ተያያዥ ጉዳዮች ላይ የምሽቱ ውይይታችን ያተኩራል። በዚህ ጉዳይ ሀሳባቸው እንዲሰጡኝ ከጋበዝኳቸው መካከል አንደኛ ወይዘሮ ጽዮን ኪሮስ ናት። ወይዘሮ ጽዮን ሚዳቋ አሳታሚዎች የተሰኘ በህጻናት መጽሐፍት ላይ ለህጻናት የሚሆኑ ታሪኮችና አጋዥ መጽሐፍትን በተለያዩ የኢትዮጵያ ቋንቋዎች የሚያቀርብ ድርጅት መስራችና ዋና ስራ አስኪያጅ ናት። ወይዘሮ ጽዮን እንኳን ወደ ውይይታችን በሰላም መጣሽ። ሌላኛው እንግዳችን አቶ ብሩክ ታደሰ ነው። አቶ ብሩክ ታደሰ በተለያዩ የህጻናት መጽሐፍት ዝግጅትና አርትዖት ላይ የተሳተፈ በአሁኑ ጊዜ በሚዳቋ አሳታሚ ድርጅት ውስጥ በምክትል ኃላፊነት የሚሰራ ባለሙያ ነው። አቶ ብሩክ የውይይታችን አካል ስለሆን በእጅጉ ደስ ብሎናል። እንኳን ደህና መጣ።
አመሰግናለሁ ታሙ።
ከወይዘሮ ጽዮን ልጀምር። በአንድ ወቅት በነበረን ቆይታ የኢትዮጵያ ህጻናት ከሀገራቸው ባህል ጋር የሚያስተዋውቅ ሀገር በቀል መጽሐፍ አናሳ መሆኑ ወደ ህጻናት ህትመት እንደገፋፋሽ ነገረሽን ነበረ። በአንቺ እይታ ኢትዮጵያ ውስጥ አሁን ያለው የህጻናት መጽሐፍ ስርጭትና ህትመት በምን ደረጃ ላይ ይገኛል? ከቀደመው ጋር ስታነጻጽሪው እንዴት ይገለጻል? እስኪ አንቺም ባሳለፍሻቸው አመታት ካየሻቸው ነገሮች ጋር አነጻጽረሽ አሁን ያለበትን ደረጃ በተወሰነ መንገድ አስቃኝን።
ያለፈ ጊዜ ከተነጋገርንበት ጀምሮ እስካሁን ብዙ ለውጥ አለ ማለት ይከብደኛል። አሁንም የፐብሊሸሮች ማነስ አለ። ከተሮስ አገሪቱ ውስጥ ባጠቃይ ያን ያለ ፕሮግሬስ አለ ማለት በጣም በሚከብደው እንዳልኩ ላለፈው ጊዜያዎች ከነበሩ ትዛልኝም ግን አገር ውስጥ ያሉት ፐብሊሸሮች ልጆች ላይ የሚያተኩሩት ለልጆች ብለን ስናስብ ከዚህ አመት እስከ 18 አመት ብለን ብናየው እንደ 20 ቢደርሱ ነው። እሱም ከደረሱ ነው ያሰሩት መጽሐፎችም እነዚህ የሚያሳትሟቸው መጽሐፎችም በቂ አይደሉም። ጥናቶች የሚያሳዩት ምንድን ነው? አሁን ለምሳሌ አንደኛ ክፍል አንድ ልጅ 150 የተለያዩ ታይትል መጽሐፎች ሊያገኝ ይገባል ፍሉንት በትክክል አንባቢ እንዲሆን። ይሄ በጣም የሌለ ነገር ነው። 150 የልጆች መጽሐፍ በአንደኛ ክፍል ሊመጥን የለም። ሌተሎን 12-13 አመት ሲደርሱ ደግሞ ይሄ ቁጥር እያነሰ ነው ይመጣል። እንደውም ትንሽ አይ ቲንክ እንደ በእንትን ስናደው ፕሮፖርሽን ስናየው ልጆች ላይ የተሻለ ይሰጣለ። ህጻናቶች ላይ ከዚህ እስከ 7 አመት ድረስ የተሻለ አለ። እንደውም ወደ 14-15-16 እየሄደ ስንሄድ ሆኖ መጽሐፍ የለም ማለት ይቻላል።
በጣም አመሰግናለሁ አቶ ብሩክ። ወደ አንተ ልምጣ። ከመቶ ሚሊዮን ህዝብ በላይ ባለባት ሀገር አሁንም ድረስ የህጻናት መጽሐፍ አሳታሚዎችና ስርጭት አናሳ የሚባል እንደሆነ በተለያየ መንገድ ተገልጿል። በግል እይታ የመሰል መጽሐፍት ስርጭትና ህትመት ያነሰበት ምክንያት ምንድን ነው? በዚህ ዘርፍ ውስጥ ተሳታፊ የሆኑ ተቋማትና ድርጅቶችስ ያለባቸው ተግዳሮት ምንድን ነው? በስፋት እንዳይንቀሳቀሱ የሚያደርጓቸው ጉዳዮች ምንድን ናቸው ብለህ ታስባለህ?
አመሰግናለሁ ሀብታሙ። ያው ችግሮቹ እንግዲህ ዘርፈ ብዙ ናቸው። ከትንሹ ብንጀምር ለምሳሌ ወደዚህ ብዙ አሳታሚዎች ወደዚህ ስራ የሚገፋፋ ነገሮች አለመኖር አንደኛው ትልቁ ነው ብዬ አስባለሁ። ያሉትንም ራሱ ከዚህ ከህትመት ስራ የሚወጡበት ነገር ነው ያለው። ለምሳሌ የዋጋ ከፍተኛ የህትመት መጨመር አለ። በአገሪቷ ውስጥ ያለው ራሱ ይሄ የንባብ ባህል በጣም አነስተኛ መሆኑ በዚህ 100 ሚሊዮን ህዝብ ባለበት ውስጥ ምን ያህል ወላጆች በንባብ ባህል አድገዋል፣ በንባብ ልምድ ውስጥ አልፏል ብለን ስታይ እኛ የመጀመሪያ ብለን የምናስበው ልጆች የመጀመሪያ መምህራኖቻቸው ብለን የምናስበው ቤተሰብ ነው። አብዛኛውን ወላጆችን ስታይ ደግሞ ምን ያህሉ ተምሯል ብለን ስታይ ይሄ ነገር መጽሐፍን ስራ ላይ የተሰማሩት ራሱ ተስፋ የሚያስቆርጥ ነገር ነው ያለው። ለምሳሌ እነኚህ ፐብሊሸሮች 2000 ህትመቶችን ራሱ ለመጨረስ ምን ያህል አመት ይፈጅባቸዋል? ወላጆችስ ምን ያህል ለልጆቻቸው መጻፍን ይገዛሉ? የሚሉትን ነገሮች ስታይም ተስፋ አስቆራጭ ነገሮች አሉ። ሌላ የንባብ ፔሪድ በሌለበት የንባብ ክፍለ ጊዜ በሌለበት ትምህርት ቤቶች ውስጥ በመታይ ጊዜ የንባብ የሚባል ፕሮግራም ራሱ የለም አብዛኞቹ ጋር ማለት ነው። ይሄ የስርዓተ ትምህርቱ ራሱ ስታየው ምንም ንባብን እንደ ስራ የሚወስድ ነገር አይደለም። ፈተን ተፈትነ ከማለፍ ውጪ እንደ ልምድ ሁሉ ጊዜ ዴይ ቱ ዴይ የልጆች የሚሄዱበት ነገሮችን አያበረታታም ኦልስ የለም ማለት እንችላለን። እነዚህ ችግሮች አሉ። በጣም ብዙ ማንሳት እንችላለን። ላይብራሪዎች ራሱ በመጻፍታ ለመሞላት ሌላኛው ችግር ነው። ለምሳሌ አብሮት ቤተ መጻፍትን የማየት እድል ገጥሞኝ ነበረ እና የልጆች ሴክሽን ሼልፉን አይቼዋለሁ። በጣም ያምራል ቤቱ። የልጆቹን ሴክሽን በምናይበት ጊዜ በውጪ መጻፍቶች ነው የተሞላ ሙሉ። የአማርኛ ሳይት ወይም አገር ውስጥ የፕሮዲስ የተደረጉትን ስናይ ኦልሞስት የለም። ሼልፉ ራሱ ባዶ ነች። ኬትም ሊያመጣ አይችልም። ያ ላይብራሪ ኬትም ሊያመጣ አይችልም።
በጣም አመሰግናለሁ አቶ ብሩክ። ወደ ወይዘሮ ጽዮን ልመለስ። እንግዲህ ዘመኑ የተለያዩ የቴክኖሎጂ ውጤቶች የበዙበት ነው። በስልክና በቴሌቪዥን አውታርም ልጆችን ማስተማር ይቻላል የሚባል ነገር አለ። መጽሐፍትን የንባብ ባህል ለህፃናት ማስለመት ምን ይጠቅማል የሚል ጥያቄ ያላቸው ወላጆች ሊኖሩ ይችላሉ። አንቺም ወላጅ እንዲሁም እንዳሳታሚ እነዚህ ነገሮችን አይተሽ ሊሆን ይችላል። መጽሐፍት ከልጆቹ ሊርቁ የማይገባበት ምክንያት ምንድን ነው? ከዲጂታሉ ዓለም ከቴክኖሎጂ ባልተናነሰ ለመጽሐፍ ትኩረት መሰጠት ይገባል የሚባልበት ምክንያቱ ምንድን ነው ብለሽ ታስቢያለሽ?
ለኔ ትልቁ ራስን ማስተማር ነው። ሰልፍ ለርኒንግ መጽሐፍ ማንበብ እና መረዳት ችልች እድሜ ልኩን የትምህርት ፍላጎት የማወቅ ፍላጎት የሚኖረው ልጅ ነው የሚሆነው ማለት ነው አይደል? አሁን አንድ ልጅ አንብቦ የሚረዳ ከሆነ 18 ዓመት ሆኖ ግራጁዌት አውጥቶ ከወጣ ሞዲ ቢኤም ኮሌጅም ጨርሶ መማርን አያቆምም። ምንም አትክልት ማታ ገብቶ አንብቦ ራሱን ማስተማር ይችላል። በተለይ እንደኛ አይነት አገር ትምህርት ኤክስፔንሲቭ በሆነበት እና በሌለበት አገሮች በጣም ኢምፖርታንት ነው ራስን በራስ ማስተማር። አይ ቲንክ ትልቁ ነገር ወላጆች ማየት ያለባቸው ለልጆቻቸው ማንበብን ማስተማር ማለት እውቀትን የሚጓጉ ሰዎች እንዲሆኑ ማድረግ ነው።
በጣም አመሰግናለሁ አቶ ብሩክ። ወደ አንተ ለመለስና እንግዲህ ተቋማችሁ በተለያዩ ጊዜያት የኢትዮጵያ የንባብ ባህልን ለማሳደግ መደረግ ስላለባቸው ነገሮች ለማስገንዘብ ዘመቻዎችን ከውኖ ነበረ። ከዘመቻዎቹ ያገኛችሁት ግብረ መልስ ምን ይመስላል? በእርግጥ ኢትዮጵያ ውስጥ ያለው የገበያ ሁኔታስ የዘርፉን እድሜ ለማራዘም በመነቃቃት ላይ ነው ማለት እንችላለን? ከወላጆች፣ ከተማሪዎች፣ ከህፃናት በአጠቃላይ ያገኛችሁት ምላሽ ምን ይመስላል በዚህ ዘመቻ ወቅት?
ከመጨረሻው ልጀምርልህና ያየናቸው ነገሮች አሉ። ለምሳሌ እኛ አንዳንድ የኤግዚቢሽኖች ላይ እንሳተፋለን እና እዛ ላይ ስንሳተፍ የምናያቸው ነገሮች ምንድን ነው? ከቤተሰብ ጀምሮ መጽሐፍትን የመግዛት ባህል በጣም አናሳ ነው። ለምሳሌ እኛ የምንሸጣቸው መጽሐፎች ጥራታቸውን የጠበቁ ናቸው። በሀገራችን ውስጥ ካሉት ውስጥ ጥሩ መጽሐፍቶችን ነው የምንሰራው እና የምንሸጠው ዋጋ ደግሞ በጣም ርካሽ ነው። 30 ብር ነው የምንሸጠው እና ነገር ግን አንዳንድ ወላጆች ጋር የምናያቸው ችግሮች ምንድን ናቸው? ስክሪምን ሄዶ ቢገዛ በ50 ብር ይመርጣል አንዱ እነኚህ ያየናቸው ነገሮች ናቸው። ልጆች ግን ፍላጎት ያላቸው ልጆች እንዳሉ ሆኖ ቤተሰቦችም ጥሩ ፍላጎት ያላቸው አሉ። ግን አበረታች አይደለም። ማሴ የሚቀረን ብዙ ነገሮች ይኖራሉ። ያ ከብዙ ድርጅቶችም መንግስትም ብዙ ተቋማቶችም ኢንቮልቭ ማድረግ አለባቸው እዚህ ላይ። ሌላኛው እኛ ዘመቻ ያደረግንባቸው ፔሪዶች አሉ። ዘመቻውን ስናደርግ ወይም እንዲህ ጥናቶችን ስናካሄድ ያየናቸው ቤተሰብ ትልቅ ተጽዕኖ እንዳለው እናስባለን። ነገር ግን ከእነሱ ውጪም ራሱ ያየነው ትልቅ ለውጦች አሉ። ልጆች በፍላጎታቸውና በሚፈልጓቸውና እድሜያቸው የተዘጋጁ መጽሐፎች ቢዘጋጅላቸው ፍላጎታቸውን ማምጣት ይቻላል። የማንበብ ባህላቸውን በጣም ማሳደግ እንችላለን ብለን እናምናለን። ልጆች እንደ ልምድ አድርገውታል። እኛ አሁን የሞከርናቸው ድርጅቶች ላይ ያየነው ነገር ምንድን ነው? ጠዋት ላይ ሰዓት ነበራቸው፣ 2 ሰዓት ላይ ይገባሉ። የማንበብ ጊዜ ተሰጥቷቸው እነኚህ ልጆች የምነግርህ ከወላጅ ውጭ ያሉ ጎዳና ላይ የነበሩ ልጆች ናቸው፣ ቤተሰብ ክትትል የሌላቸው ልጆች። ነገር ግን በሌቭላቸው ስላዘጋጀን በእድሜያቸው ያዘጋጀንላቸው ስለነበረ ጠዋት ላይ 2 ሰዓት ላይ የማንበቢያ ጊዜ ሰጠናቸው። በጣም ፈልገው እንደ ልምድ አድርገውት ለውጦችን አምጥተዋል። በ6 ወር ውስጥ ማንበብን የቻሉበትን መንገዶችን አይተናል። ስለዚህ በፍላጎታቸው ካዘጋጀንላቸው ለውጥን ማምጣት እንችላለን ብለን እናስባለን።
መልካም። ወይዘሮ ጽዮን ማከል የምትፈልጊው ነገር ያለ ይመስለኛል።
እዚህ ጋር ልጨምርና እዚህ ላይ አይ ቲንክ ቦክ ላይ የሚጨምረው ነገር አለ። አይ ቲንክ ወላጆችን አሳምኖ 30 መጽሐፍ ላይ እንዲያወጡ ማድረግ በጣም ከባድ ነገር ነው። ምክንያቱም ወላጆች ኮምፒቲንግ የሆነ ሌላ ፍላጎቶች አሉ ቤት ውስጥ መግዛት ያለባቸው። አይ ቲንክ ወላጆች መጠየቅ ያለባቸው ምንድን ነው፣ ልጆቻቸውን ትምህርት ቤት ሲያስገቡ ትምህርት ቤት ሲመርጡ መምረጥ ያለባቸው የላይብረሪ ይዘቱን ነው። ምን ያህል መጽሐፍ አሉ ትምህርት ቤት የሬዲንግ ፕሮግራም አላቸው ወይ? ምክንያቱም 30 ብር አንድ መጽሐፍ ምናልባት አንድ ቀን ሊያልቅባቸው ይችላል። ወንዛ ያደርግን ዶላ ያስ ይችላሉ። ግን ላይብረሪ ውስጥ ካለ ብዙ መጽሐፍ ልጆቻቸው መንገድ ይችላሉ። አዌርነሱ መሆን ያለበት ትምህርት ቤቶቹ ሬዲንግ ፕሮግራሞች እንዲኖራቸው፣ ላይብረሪዎቻቸው መጽሐፍ እንዲሞሉ የሚለው ፑሽ መለጠ ሪዛልት ያመጣ ይመስለኛል።
በጣም አመሰግናለሁ።
ፕሮግራሙ ላይ ያየነው አሁን እንትኑ ላይ ኢንቨስታንቲ ላይ እንደገና ልጨምርበትና ሁልክ ያለው ፕሮግራም ላይ ያየነው ምንድን ነው? ይህን ነው ልጆቹ ወላጆቻቸው መጽሐፍ አይገዙላቸውም፣ ወላጆቻቸው አንብቦ አይሏቸውም፣ ወይንም ስነንባብ ጥቅም አያውላቸው። እነዚህ ልጆች ግን እንዲያነቡ አገዝናቸው፣ ማንበብ እንዲችሉ አስተማሪ ናቸው፣ መጽሐፍ ሰጠናቸው፣ ማንበብ ጀመሩ፣ ማንበብ ወደዱ። በጣም ሲምፕል ነው።
በጣም አመሰግናለሁ ወይዘሮ ጽዮን። እንግዲህ ሁለታችሁም አቶ ብሩክም ወይዘሮ ጽዮንም የንባብ ባህል በተለይ በህፃናት ዘንድ በማስለመድ ረገድ ያሉ ፈተናዎችን በህትመትና በስርጭቱ ወቅት ያሉ ፈተናዎችንና የሚገጥሙ ችግሮችን ቀደም ብላችሁ በዝርዝርና በጥልቀት አብራርታችሁልናል። ወደ ቀጣዩና ወደ ዋናው ጥያቄ የሚሆነው ሁኔታውን ሊሻሻል የመጽሐፍቱ ህትመትና ስርጭት ካሁኑ በተሻለ መንገድ እንዲያድግ ኢትዮጵያ ከህዝብ ቁጥሯ ከአሏት ህጻናት ልጆች ቁጥር አንጻር በቂ የሚባል የመጽሐፍት እደላ ላይ እንድደርስ ምን መደረግ አለበት የሚለው ነው የሚሆነው ቀጣዩ ጥያቄያችን። ወይዘሮ ጽዮን በዚህ ጉዳይ ላይ ምን ትያለሽ?
አይቲ ትልቁ የሰዓት ትሬድ ክለቡ ላይ መግባት አለበት። የሬዲንግ ፕሮግራም አሁን ኢንተርናሽናል ኮንትሪቢሽን ስታያቸው ሊትረሲ ወይም እንግሊዝኛ ሊሆን ለምሳሌ ትምህርት መጽሐፍ ያነባሉ ግን መጽሐፉ ሪቪ እንዲያደርጉ ይጠቅል። አንድ ልጅ 6ኛ ክፍል ሲደርስ የ600 ፔጅ መጽሐፍ አንብቦ መጽሐፉ ክሪቲካሊ አይቶ የመጽሐፉን ዚ ሪፖርት ይጽፋል። እኛ ጋር እንደዛ የሚያደርስ ምን ስቴፖች አሉ? ይህንን አይተን ሂንጋፕ አይተን አሁን እኛ የሚሰራን ስሮት የሬዲንግ ፕሮግራም ሰርተናል። እሱ ፕሮግራም እንጀ የሚያደርገው ልጆችን አንድ መጀመሪያ የዲኮደብል መጽሐፎቻችን መጽሐፍ ማንበብ እንዲችሉ ነው። ስለዚህ ደግሞ ምንድን ያደርገው አንብበው ያነበቡት መጽሐፍ ካክተው እነማን ናቸው፣ የት ነው ፊቲንግ፣ የት ነው መቼቱ፣ ፕሮቱ ምንድን ነው የሚለውን አንደርስታንድ እንዲያደርጉ። አንደርስታንድ ካደረጉ ደግሞ ኮኔክሽን መሳት የለም ይሄ መጽሐፍ ከራሳቸው ጋር ምንድን ነው የሚያገናኘው? አንድ መጽሐፍ ከሌላ መጽሐፍ ጋር ምን ያገናኘዋል? ከዓለም ጋሳ ሚሊዮን ይለም ይህ በጥልቀት ማሰብን እንዲህ ማዋደግ የሚሰራል መጽሐፍ ነው። ይህ ፓኬጅ ነው። 12 መጽሐፍ አለው፣ ቴክስቡክ አለ። ፕላናችንን ሲያጠ ይህ በየስቴፑ ሂደን ስድስተኛ ክፍል ሲደርስ አንድ ልጅ 600 ፔጅ መጽሐፍ አንብቦ ሪቪ መጽሐፍ እንዲችል ነበር። ትንሽ የሽያጩ ገንዘብ ስላላገኘን በስሙት አንድ ላይ እስካሁን አለን እንጂ ፕላን እሱ ነው። እኛ ብቻ ደግሞ የሚውለበት ይህ መጽሐፍ ሌሎችን ፐብሊሸሮች የመጽሐፍ አለባቸው። ትምህርት ቤቶች መርጠው ስሙት ይሻለናል፣ የፀሐይ ማስወጣልሽ መጽሐፍ ይሻለናል ብለው መርጠው ሪቪን ፕሮግራም ቢጀምሩ እኛ ብቻ እንደምንጠቀመው ሚዳቁ ብቻ እንደምንጠቀመው ሁሉም ፐብሊሸር ይጠቀማል። ምክንያቱም ሰፕሊመንታሪ ሪደርስ ሁሉ ይሰራሉ ማለት ነው። አይ ቲንክ ትልቁ መደረግ ያለበት መንግስት ሪቪን ፕሮግራም መጽሐፍ ቤቶች እንደ ከሪኩለም መግባት አለበት። እሱ እስካልገባ ድረስ የመጽሐፍ ካልቸር የሚሆን እድሉ በጣም ትንሽ ነው።
በጣም አመሰግናለሁ ወይዘሮ ጽዮን። አቶ ብሩክ፣ በዚህ ጉዳይ ላይ አንተ የምታክለው ጉዳይ ወይም ሀሳብ ካለ እሱ ይስማል።
ብዙን ወይዘሮ ጽዮን ብለዋለች። ዋናው አሁንም ምን ያስረግጬ ምናገር የምፈልገው ይሄ የስርዓተ ትምህርታችን በጣም መስተካከልና መሰራት አለበት። ብዙ ባለሙያዎች እዚህ ላይ መሳተፍ መቻል አለባቸው የሚል ጠንከር ያለ መልእክት ነው ያለኝ። ሌሎች በዚህ በህትመቱ ላይ ያሉ ፐብሊሸሮች ወደዚህ እንዳይገቡ የሚያደርጋቸው ያሉትንም ራሱ የሚያንገዳግደው ነገር መስተካከል ይኖርበታል ብዬ አስባለሁ። ለምን ይሄ የህልውና ጉዳይ ነው ማለት ልጆች ላይ ካልሰራን ወደ 20 ሚሊዮን ህጻናቶች አሉ ብለን ነው የምናስበው በሀገራችን ውስጥ ተማሪዎች። እና እነኚህ አደጋ ውስጥ ነው የሚወድቁት። የነገ አገር ተረካቢዎችም ችግር ውስጥ ናቸው። ሌላኛው የንባብ ባህሉ እንዲያድግ ከተፈለገ አንድ የህትመት ስራው አዋጭ መሆን መቻል አለበት። ይሄ ትልቁ ነገር ነው። ክለቦች መዘጋጀት መቻለ፣ የቡክ ክለቦች፣ የመጽሐፍ ክለቦች፣ ውይይቶች፣ ኤግዚቢሽኖች፣ ፌሮች፣ እነዚህ ነገሮች። ለምሳሌ አንድ ወላጅ መጽሐፍቶችን የት እንደሚያገኝ ራሱ ግልጽ አይደለም በሀገራችን ውስጥ ማለት ነው። የልጆችን መጽሐፍ የት ነው የሚያገኘው? እነኚህ ነገሮች ራሱ መስተካከል መቻል አለባቸው። ላይብራሪዎች መስፋት መቻል አለባቸው በየቦታው። እነሱ ሁሉ ይህን ነገር እንደ መፍትሄ ብለን እናስባለን።
እጅግ በጣም አመሰግናለሁ ወይዘሮ ጽዮን ኪሮስና አቶ ብሩክ ታደሰ። የህጻናት መጽሐፍትን ህትመትና ስርጭት ዘርፍ ለማሳደግ ብሎም የህጻናት የንባብ ባህልን ለማሳደግ ምን መደረግ አለበት በሚለው ርዕሰ ጉዳይ ላይ ጠቃሚ ሀሳቦቻችሁን ስላጋራችሁን በእጅጉ አመሰግናለሁ። ጉዳዩ ሰፊና ተከታታይ ውይይት የሚፈልግ እንደሆነ እናውቃለን። በሌላ ጊዜም ጋብዝናችሁ ተጨማሪ ሀሳቦቻችሁን እንደምናስደምጥ ቃል እንገባለን። ለአሁኑ ግን ለነበረን ቆይታ በእጅጉ አመስጋኝ ነኝ። መልካም ምሽት ይሁንላችሁ። ከጋቢና ጋር ናችሁ። ከአሜሪካ ድምፅ ራዲዮ የሚቀርብ ወጣቶች ላይ የሚያተኩር ልዩ መሰናዶ ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን አድማጮቻችን፣ ተመልካቾቻችን። ቀጣዩ ደግሞ ሳምንታዊ የስፖርት መሰናዷችን ነው። ኬኔዲ አባተ።
ዋሊያዎቹ የአፍሪካ ዋንጫ የማጣሪያ ጨዋታቸውን በሽንፈት ጀምረዋል። ትናንት ከማላዊ አቻው ጋር የአፍሪካ ዋንጫ የምድብ ማጣሪያ የመጀመሪያ ጨዋታውን በሊሎንጎ ያደረገው የኢትዮጵያ ብሔራዊ ቡድን 2-1 ተሸንፏል። የጨዋታው 3ቱም ጎሎች በፍጹም ቅጣት ምት ነው የተቆጠሩት። የማላዊ ብሔራዊ ቡድን ድል ያደረገባቸውን 2ቱን ጎሎች ያስቆጠረው በጨዋታው የመጀመሪያ አጋማሽ የዋሊያዎቹ ተከላካዮች በግብ ክልል ውስጥ የሰሯቸውን ጥፋቶች ተከትሎ ባገኛቸው የፍጹም ቅጣት ምቶች ነው። ዋሊያዎቹ ከረፍት በፊት በፊት በፈጠሯቸው ጥቂት የግብ እድሎች መጠቀም ሳይችሉ 2-0 እየተመሩ ወደ መልበሻ ክፍል አምርተዋል። ከረፍት መልስ ዋሊያዎቹ ተጭነው በመጫወት ግብ ለማስቆጠር ያደረጉት ሙከራ በ68ኛው ደቂቃ ላይ ባገኙት የፍጹም ቅጣት ምት ተሳክቶላቸው በአቡበከር አማካኝነት ግብ ያስቆጥሩም፣ በተቀሩት ደቂቃዎች ግን ተጨማሪ ግብ ማግባት አልቻሉም። ጨዋታውም በዚሁ ውጤት 2-1 ተጠናቋል። የኢትዮጵያ ብሔራዊ ቡድን ቀጣይ የማጣሪያ ጨዋታውን የፊታችን ሐሙስ ሰኔ 2 እዚያው ማላዊ ላይ ከግብጽ ጋር የሚያደርግ ይሆናል። በሌላ የኢትዮጵያ እግር ኳስ ዜና በሴቶች የሴካፋ ዋንጫ ላይ በመሳተፍ ላይ የሚገኘው የኢትዮጵያ ሴቶች ብሔራዊ ቡድን በመጀመሪያው ጨዋታ ሲያሸንፍ በሁለተኛው ደግሞ አቻ ወጥቷል። በኡጋንዳ አስተናጋጅነት በመካሄድ ላይ በሚገኘው የሴቶች የሴካፋ ዋንጫ ውድድር ሐሙስ ዕለት የውድድሩን የመጀመሪያ ጨዋታውን ከዛንዚባር ጋር ያደረገው የኢትዮጵያ ሴቶች ብሔራዊ ቡድን የዛንዚባራቸውን 5-0 በሆነ ሰፊ ውጤት አሸንፏል። ገና በመጀመሪያው ደቂቃ አረጋሽ ካልሳ ግብ ማስቆጠር በጀመረችበት በዚህ ጨዋታ ዛበራና ቅድስት ዘለቀ ደግሞ 2-2 ግቦችን አስቆጥረው ጨዋታው በኢትዮጵያ 5-0 አሸናፊነት ተጠናቋል። ሁለተኛ የምድብ ጨዋታውን ደግሞ ቀዳሚ ዕለት ከታንዛኒያ ጋር ያደረገችው ኢትዮጵያ 2-2 በሆነ የአቻ ውጤት ተለያይታለች። ውድድሩ በሁለት ምድብ ተከፍሎ በመካሄድ ላይ የሚገኝ ሲሆን ኢትዮጵያ በሁለተኛው ምድብ ታንዛኒያ፣ ዛንዚባርና ደቡብ ሱዳን ጋር ተመድባለች። በመጀመሪያው ምድብ ደግሞ ኡጋንዳ፣ ብሩንዲ፣ ሩዋንዳና ጅቡቲ ይገኛሉ። ምንም እንኳን ሀገሪቱ በጦርነት ውስጥ ብትሆንም የዩክሬን የሀገር ውስጥ እግር ኳስ ውድድሮች በነሐሴ ወር ይጀምራሉ ተብሏል። ፕሬዝዳንት ቮሎዲሚር ዘለንስኪ ይሁንታ መስጠታቸውን ተከትሎ የዩክሬን የሀገር ውስጥ እግር ኳስ ውድድር በነሐሴ ወር እንዲቀጥል ተወስኗል። በየካቲት ወር ከሩሲያ ጋር በተፈጠረው ጦርነት ምክንያት የዩክሬን ፕሪሚየር ሊግ ውድድር ከሚያዝያ ወር ጀምሮ ተቋርጦ ነው የቆየው። አሁን ታዲያ የክረምቱ የረፍት ጊዜ ቀርቶ ሊጉ እንዲቀጥል የሀገሪቱ መንግስት መወሰኑ ታውቋል። ከፕሬዝዳንት ዘለንስኪ ጋር መነጋገራቸውን የገለጹት የዩክሬን እግር ኳስ ማህበር ፕሬዝዳንት አንድሪ ፓቬልኮ የሀገሪቱ መሪ እግር ኳስ በቀጠለው ግጭት ውስጥ ሞራልን በማጎልበት ረገድ ትልቅ ሚና መጫወት እንደሚችል ተስማምተዋል ስለማለታቸው አሶሺየትድ ፕሬስ ዘግቧል። እግር ኳስ ትኩረትን በአንድ ነገር ላይ ብቻ ላለማድረግ ምን ያህል አስፈላጊ እንደሆነ ከፕሬዝዳንታችን ቮሎዲሚር ዘለንስኪ ጋር ተነጋግረናል ሲሉ ፓቬልኮ ተናግረዋል። በአሁን ወቅት ከህፃናት ጀምሮ እስከ አዛውንት ድረስ ሁሉም ሰው በጦርነቱ ላይ ትኩረቱን አድርጓል ያሉት ፓቬልኮ በየቀኑ ስለ ሞትና ስለ ጦርነቱ ተጽዕኖ መረጃ ይደርሳቸዋል ሲሉም አክለዋል። በመሆኑም ሰዎች ከዚህ ስሜት ወጥተው ስለ ወደፊቱ ጊዜ እንዲያስቡ ለመርዳት እግር ኳስ በጣም ትልቅ ኃይል እንዳለው መነጋገራችንና በዚህም ምክንያት ሊጉ እንዲጀመር ከስምምነት መደረሱን ያብራሩት ፓቬልኮ በሁሉም ደረጃ የሚገኙ የወንዶችና የሴቶች እግር ኳስ ውድድሮች በውሳኔው መሰረት ከነሐሴ ጀምሮ መካሄዳቸውን እንደሚቀጥሉ ያላቸውን ተስፋም ገልጸዋል። የአውሮፓ እግር ኳስ ማህበራት ህብረት በፓሪሱ የሻምፒየንስ ሊግ ፍጻሜ ለተከሰተው ትርምስ ደጋፊዎችን ይቅርታ ጠየቀ። በፓሪስ ከተካሄደው የሻምፒየንስ ሊግ ፍጻሜ በፊትና በኋላ ከተከሰቱት አለመረጋጋቶች ጋር በተያያዘ ምንም አይነት ነቀፋ ለመቀበል ፈቃደኛ ካልሆኑት የፈረንሳይ ባለስልጣናት በተቃራኒ የአውሮፓ እግር ኳስ ማህበራት ህብረት ደጋፊዎችን ይቅርታ ጠይቋል። ህብረቱ የተፈጠረውን ችግር በገለልተኛ አካል በማጣራት ክስተቱንና ግኝቶቹን ይፋ እንደሚያደርግም አስታውቋል። በጨዋታው ላይ የተገኙ ድጋፊዎችን ጨምሮ ለሚደረገው ምርመራ አግባብነት ያላቸው አካላት ምስክርነታቸውን በኢሜል አድራሻ ወይም በኦንላይን ላይ በሚቀርብ መጠይቅ ማቅረብ እንደሚችሉ ዩኤፍኤ አመልክቷል። ከሊቨርፑልና ሪያል ማድሪድ የፍጻሜ ጨዋታ በፊት በሺዎች የሚቆጠሩ የሊቨርፑል ደጋፊዎች ከፖሊስ አምልጠው ወደ ስታዲየም ለመግባት ሲሞክሩ የታዩ ሲሆን ፖሊስም እነዚህን ደጋፊዎች በአስለቃሽ ጭስ ለመበተን ሙከራ አድርጓል። የአውሮፓ እግር ኳስ ማህበራት ህብረት ከዚህ ቀደም በሰጠው መግለጫ ለችግሩ መፈጠር ምክንያቱ የሊቨርፑል ደጋፊዎች ዘግይተው መምጣታቸው እንደሆነ ገልጾ ነበር። የፈረንሳይ መንግስት ደግሞ በምክንያትነት ያቀረበው የሊቨርፑል ደጋፊዎች ይዘውት ቀርበዋል ያለውን ሐሰተኛ የስታዲየም መግቢያ ትኬት ነው። ይሁን እንጂ ደጋፊዎቹ ሁለቱንም ውንጀላዎች አይቀበሉም። በመጨረሻም በፈረንሳይ ኦፕን የወንዶች የፍጻሜ ጨዋታ ናዳል ሩድን በማሸነፍ 14ኛ የሮላንድ ጋሮስ ዋንጫውን አነሳ። ስፔናዊው ራፋኤል ናዳል የኖርዌዩን ካስፐር ሩድን አሸንፎ 14ኛ የፍሬንች ኦፕን ዋንጫውን በማንሳት ክብረ ወሰን ይዟል። የ36 ዓመቱ ናዳል 6-3 6-3 እና 6-0 በሆነ ውጤት ነው ጨዋታውን ያሸነፈው። በግራንድ ስላም የወንዶች ነጠላ ውድድር ያሸነፈውን የዋንጫ ብዛትም ወደ 22 አድርሷል። ሮላንድ ጋሮስን በመባል የሚታወቀው የፈረንሳይ ኦፕን ንጉስ የሆነው ይህ የሜዳ ቴኒስ ተጫዋች በፓሪስ ካደረጋቸው 115 ጨዋታዎች 112ቱን አሸንፏል። ናዳል ከከፍተኛ የእግር ጉዳት በኋላ ይህን ድል ማስመዝገቡ ሌላኛው ስኬቱ እንደሆነ እየተነገረለት ይገኛል። ከ14ኛ የፍሬንች ኦፕን ድሉ በኋላ በሰጠው አስተያየት ወደፊት ምን እንደሚሆን አላውቅም፣ ነገር ግን ጨዋታዬን ለመቀጠል እታገላለሁ ብሏል። ለዛሬ ምረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲና መሰለኝ እግናለሁ። ወደ መጨረሻው ዘገባ እንሻገር። በጋና አንድ ፓርላማ አባል በምርጫ ወረዳቸው ውስጥ የጾታ ጥቃት ሰለባዎችን የምርመራ ክፍያ ሰርዘው የሳኑኑ ቶርደን ዘገባ እንግዲ ወልደ ያሰማናል።
የአስተም ቤተሰብ በጋና ሰሜን ቶንጎ አውራጃ አንድ ቤት ውስጥ የሚኖሩ 3 ሴት ልጆች አሏቸው። በዚህ ወር መጀመሪያ ላይ የሁሉም ታናሽ የሆነችው የ15 ዓመቷ ልጅ ተጠልፋ አስገድዶ መድፈር ተፈጽሞባታል። አይሪን አትሰም የጥቃት ሰለባዋ እህት ነች።
የ14 ዓመት ልጅ ፎቶን ከስልኩ ላይ ለእህት ያሳይቶ ከእርሱ ጋር ወሲብ ለመፈጸም ፈቃደኛ ባለመሆኗ እንደገደላት ነገራት። እርሷን ምን ቢምትል ከሆነ እንደሚገድላት ዛተ። በሽጉጡ ሰደፍ ደረቷን መታት፣ ሊያንቃትም ሞከረ። ፊቷ እስከሚያብጥ ደበደባት።
የአይሪን እህት ከ7 ቀናት በፊት ከሆስፒታል ወጥታለች። ከ6 ወራት በኋላ ደግሞ የክትትል ቀጠሮ አላት። የብሔራዊ የጤና መድን ፕሮግራሙ የሕክምና ወጪውን አይሸፍንም። ዶክተር በርናንድ ኡቱጉባ የሰሜን ቶንጎ የሕክምና ክፍል ኃላፊ ናቸው።
As long as it is defilement or sexual assault review.
እድሜያቸው ለግብረ ስጋ ግንኙነት ካልደረሰ ልጆች ጋር የሚደረግ ግንኙነት፣ አስገድዶ መድፈርና የጾታ ትንኮሳን በተመለከተ የጤና መድህን ወጪውን አይሸፍንም። ማንኛውም ምርመራ የሚደረግ ከሆነ ወጪውን የምትሸፍነው ራሷ ተጠያቂዋ ነች፣ ወይም ደግሞ ገንዘቡን ከሆነ ቦታ ማምጣት አለባት።
የብሔራዊ የጤና መድን ፕሮግራም ባለስልጣን ለቪኦኤ እንደተናገሩት ፕሮግራሙ የጾታ ጥቃትን እንደ ጤና ችግር ሳይሆን እንደ ወንጀል ድርጊት ነው የሚቆጥረው። የሰሜን ቶንጎ አውራጃ የህዝብ ተወካይ ሳሙኤል አብላከዋ ይህ ኢፍትሃዊ ነው ይላሉ። ተወካዩ በምርጫ ክልላቸው ላሉ ሆስፒታሎች ተጠቂዎችን የምርመራ እንዳያስከፍሉ አዘው ቢሮአቸው ወጪውን እየከፈለ ይገኛል።
እኔ ያሳየው ያለሁት በአንድ የምርጫ ክልል ማድረግ እንደሚቻል ነው። አሮጌውን ደንብ አግደናል። ሌሎች አካባቢዎችም ይህን እንዲከተሉና ክፍያውን ለማስቀረት ከጓዶቼ ጋር ህግ ለማርቀቅ እየተነጋገርኩ ነው።
በ2020 በተባበሩት መንግስታት ድርጅት የህፃናት መርጃ ድርጅት ዩኒሴፍ የተሰራው ጥናት እንዳመለከተው በጋና ከጾታዊ ጥቃት በኋላ ፍትህን የሚፈልጉ ተጠቂዎች ከገቢያቸው ከ10-55% እንዲያዋጡ ይገደዳሉ። ይህም ተጠቂዎች ፍትህን ፍለጋ ወደፊት እንዳይመጡ ያደርጋል። የፓርላማ አባሉ ሳሙኤል አብላከዋ ግባቸው ተጠቂዎች ፍትህን ሲሹ ቀላል እንዲሆንላቸውና የጥቃቱ ፈጻሚዎች ደግሞ ተገቢውን ቅጣት እንዲያገኙ ነው።
No matter your status, no matter who you are, no matter how much money you think you have.
ምንም ሁን ማን ወይም ምንም ያህል ገንዘብ ይኑርህ ይህ የሚያስቀጣ ወንጀል ነው። ካሁን በኋላ ምንም ትዕግስት የለንም።
በዚህ አዲስ ደንብ መሰረት የአትሰን ቤተሰብ የጥቃት ፈጻሚው ላይ ክስ ለመመስረትና ፍትህ ለማግኘት ተስፋ ያደርጋል።
አድማጮቻችን እንዲሁም ተመልካቾቻችን እስካሁን ድረስ አብራችሁን ስለነበራችሁ በእጅጉ እናመሰግናለን። በመስተንግዶው ሀብታም ስዩም፣ በድምፅና ምስል ቅንብሩ ደግሞ ኤልያስ አስማረ። እስካሁን ድረስ አብረናችሁ ነበር። ይህ ነገ ሰው ይበለን። መልካም ምሽት ይሁንላችሁ።